Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
እና ቁም ነገሩ እዚህ ላይ ነው። እስከዛ ጊዜ ድረስ አውሮፓውያን ነጭ ዘር ከሁሉም ዘር የበለጠ በማንም ዘር በተለይ በጥቁር ዘር የማይሸነፍ የማይበገር ዘር ብሎ ያምኑ ነበር። በዚህም በ1884 እንደ ፈረንጆቹ በርሊን ላይ ተሰብስበው ለበርሊን ኮንፈረንስ ዘ ስክራምብል ፎር አፍሪካ አውሮፓውያን እርስ በርሳቸው ሳይጣሉ አፍሪካ እንዲቀራመቱና ኮት አንኮት እንዲያሰለጥኑ ተፈራረሙ።
ከምሽቱ እንግዶቻችን አንዱ ናቸው። የክፉ ዘመን በመባል የሚታወሰውና የሚሊዮኖችን ሕይወት የቀጠፈው የ1880ዎቹ እጅግ የከፋ ድርቅና ቸነፈር፣ የጀርመኑ የአውሮፓ አገሮች ጉባኤና አፍሪካን ለመቀራመት የደረሱበትን ውጥን ጨምሮ በዋሽንግተኑ ዝክረ አድዋ የተነሱትን ጭብጦች በሚመለከተው ቅንብር ይመለሳሉ።
አፋር አካባቢ ቢሌ በሚታለው ወረዳ ቻይሉና ጋራሮ በሚባል መንደር ነው ጊዜ 3 የውሃ ፕሮጀክቶች የተሰሩት። እነሱን ለማየት ነበረ ወደዛ ሄድ ነው። ግን እዛ ስንደርስ ያየሩና ያገኘነው ሁኔታ በጣም ልብ የሚነካ ነው። አንደኛ የውሃው ምረቃ በሚደረግበት ጊዜ ህዝቡ የተሰማውን ደስታ ውሃ ለማግኘት ምን ያህል እንዲጓዙ እንደነበረ፣ የውሃ መምጣት ደግሞ እዛ ቦታ መኖር አንድ ላይ በመሰባሰብ ትምህርት ቤት ለማሰራት ክሊኒክ ለማሰራት ፋንዳናቸው ሲናገሩ በጣም ደስ ይላል።
የንጹህ ውሃ እጥረት የበረታ ምስቅልቅል በሚያስከትልባቸው የተለያዩ የኢትዮጵያ አካባቢዎች የተቸገሩ ወገኖች ውሃ እንዲያገኙ በሚያስችል ጥረት ላይ የተሰማራው በዩናይትድ ስቴትስ ነዋሪ የሆኑ ኢትዮጵያውያን ማህበር ሊቀመንበር ናቸው ሌላው እንግዳችን። እርሳቸውም አብረውን ያመሻሉ።
ንጉሴ አክሊሉ የታሪክ ማስታወሻ በሚያገላብጥበት ዝግጅቱ ዛሬ ደግሞ 60 ዓመታት ወደ ኋላ ወደ 1950ዎቹ ይወስድና የቀድሞ አፍሪካ አንድነት ምስረታ፣ የአፍሪካ ህዝብ መዝሙርና የሙዚቃ ቀማሪዎቹን ጨምሮ ያስታውሰናል። የአዲስ አበባው መስኮቱ ሲከፈት
እሁድ የካቲት 26 2015 ዓመተ ምህረት ጤና ይስጥልን፣ እንደምንሰነበታችሁ። የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ከዋሽንግተን ዲሲ ሳምንታዊ ሰላምታችን እናቀርባለን።
ከቅንብሮቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን።
እሁድ ከሆነ ምሽቱ አሁን የራዲዮ መጽሔት ነው ሰዓቱ።
አሁን የሰዓቱ የዓለም ዜና ይቀድማል፣
እንዳትሄዱ።
እንደምን አመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የዓለም አቀፉ ቀይ መስቀል ኮሚቴ 2 ሰራተኞች ቅዳሜ ማሊ ውስጥ ታፍነው መወሰዳቸውን የድርጅቱ የማሊ ቅርንጫፍ በትዊተር ገልጾ አስታውቋል። የሰራተኞቹን መታገት ያረጋገጡት የቅርንጫፍ መስሪያ ቤቱ የህዝብ ግንኙነት ኃላፊ አሚናታ አልሳኔ ላዣንስ ፍራንስ ፕሬስ እንደገለጹት ድርጊቱ የተፈጸመው ከጋኦ ወደ ኪዳል በሚወስደው መንገድ ላይ ነው። እንደ አውሮፓውያን አቆጣጠር ከ2012 ዓ.ም ጀምሮ ማሊ በከፍተኛ የጸጥታ ችግር ውስጥ የገባች ሲሆን የውጭ ዜጎችንና ማሊያውያንን ማገትን ጨምሮ በርካታ ሁከቶች እየተለመዱ መጥተዋል። በጥር ወር አንድ የዓለም ጤና ድርጅት ሰራተኛ የሆነ ዶክተር ታግቶ ከአንድ ወር በኋላ ተለቋል። ባለፈው ዓመት ግንቦት ወር ላይም በተመሳሳይ ታጣቂዎች 3 የጣሊያንና አንድ የቶጎ ዜግነት ያላቸውን ሰዎች በደቡብ ምስራቅ የማሊ ክፍል ማገታቸው ይታወሳል። ዓለም አቀፉ ቀይ መስቀል ኮሚቴ ትላንት ባወጣው መግለጫ ሰራተኞቹ እንዲለቀቁ ጠይቋል። በደቡብ ምስራቅ ባንግላዴሽ ከሚያንማር የተፈናቀሉ የሮሂንጋ ስደተኞች በሚኖሩበት መጠለያ ጣቢያ የተነሳው ከፍተኛ የእሳት ቃጠሎ በሺዎች የሚቆጠሩ ስደተኞችን ቤት አልባ እንዳደረጋቸው ባለስልጣናት አስታወቁ። የባንግላዴሽ ምክትል የስደተኞች ኮሚሽነር የሆኑት ሻምሱ ዱዛ እንደተናገሩት ባሉካሊ በተሰኘው የስደተኞች መጠለያ ጣቢያ ውስጥ በአብዛኛው ከቀርከሃና ላስቲክ የተሰሩ ቢያንስ 1000 የሚሆኑ መኖሪያዎች በእሳቱ ወድመዋል። ባለስልጣናቱ በእሳቱ የደረሰው ጉዳት መጠን እስካሁን አለመታወቁን ገልጸው በርካታ ሰዎች ግን ደህንነታቸው ወደሚጠበቅበት ስፍራ መወሰዳቸውን አስታውቀዋል። አንዳንድ ስደተኞች ግን የቤተሰቦቻቸው አባላት እንደጠፉባቸው እየገለጹ ነው። እንደ አውሮፓውያን አቆጣጠር በ2017 የጸጥታ ኃይሎችና የቡዲስት አጣቂዎችን ያካተተውን ጥቃት የሸሹ ቢያንስ 740,000 የሮሂንጋ ሙስሊሞች ወደ ተጨናነቀው የባንግላዴሽ ስደተኞች መጠለያ ጣቢያ መግባታቸው ይታወሳል። የአየር ንብረት ለውጥ ተሟጋቾች ስላንት ቀዳሜ በጀርመን ፓርላማ ህንጻ አቅራቢያ በሚገኝ የስነ ጥበብ ስራ ላይ ጥቁር ፈሳሽ በመርጨት ተቃውሟቸውን ገልጸዋል። የመብት ተሟጋቾቹ ከሀገሪቱ ህገ መንግስት ቁልፍ የሆኑ አንቀጾች የተቀረጸውን ስነ ጥበብ ማርከሳቸው ከፓርላማው አፈ ጉባኤና ከሌሎች ህግ አውጪዎች ውግዘት አስከትሏል። ሰልፉን ያዘጋጀው ዘ ላስት ጄነሬሽን ወይም የመጨረሻው ትውልድ የተሰኘው ቡድን ደጋፊዎቹ በተምሳሌትነት የጀርመን ህገ መንግስት መሰረታዊ መብቶችን የሚገልጹ 19 አንቀጾች የተቀረጹበትን ተከታታይ የመስታወት ሰሌዳዎች የውጭ ገጽታ በዘይት መቀባታቸውን ገልጿል። ቡድኑ ባወጣው መግለጫ የጀርመን መንግስት መሰረታዊ መብቶቻችንን እየጠበቀ አይደለም ያለ ሲሆን አሁንም ዘይትን ማቃጠል መብትን ከመጠበቅ ጋር አብሮ የሚሄድ አይደለም ሲል ተከራክሯል። የፓርላማው አፈ ጉባኤ ባርቤል ባስ ግን የተቃዋሚዎቹ ድርጊት እንዳስደነገጣቸውና ድርጊቱ ምንም ሊገባቸው እንዳልቻለ ገልጸዋል። አፈ ጉባኤው አክለው በእስራኤላዊው አርቲስት ዳኒ ካራቫን የተሰራውና ከሁለተኛው የዓለም ጦርነት በኋላ የተዘጋጀው የጀርመን ህገ መንግስት ስምና የተጻፈበት ዓመተ ምህረት ተጣምሮ ግሩንጅ ሴትስ 49 የሚል ስያሜ የተሰጠው የጥበብ ስራ እንደ ሐሳብን በነጻነት የመግለጽና የመሰብሰብ የመሳሰሉ መብቶችን ማክበርና መጠበቅ እንደሚገባ የሚያስታውስ ነው ብለዋል። የስነ ጥበብ ስራው ወዲያውኑ እንዲጸዳ መደረጉም ተገልጿል። በመጨረሻም የሩሲያ መከላከያ ሚኒስቴር ሰርጌይ ሾይጉ በደቡብ ዶኔትስክ አቅጣጫ ምስራቃዊ ወታደራዊ ወረዳ የሚገኘውን እዝ መጎብኘታቸውን መስሪያ ቤታቸው ባወጣው መግለጫ አስታውቋል። ከዩክሬን ጋር ያደረገችው ባለችው ጦርነት ሩሲያ ባሳየችው ደካማ ተሳትፎ ሾይጉ የሚወቀሱ ሲሆን ቅዳሜለት ይፋ የወጣ ምስል መከላከያ ሚኒስትሩ ለሩሲያ መከላከያ ኃይሎች ሜዳሊያ ሲሰጡ አሳይቷል። ይህ በእንዲህ እንዳለ አንድ ዓመት ያስቆጠረው ሩሲያ በዩክሬን ላይ ያደረገችው ወረራ በሀገሪቱ ምስራቃዊ ክፍሎች ወደሚደረግ የእግረኛ ጦርነት መሸጋገሩን የእንግሊዝ መከላከያ ሚኒስትር ዛሬ ባወጣው መግለጫ አስታውቋል። ለዚህ ምክንያቱ የሞስኮ ኃይሎች የመድፍ ጥይት እጥረት ስላጋጠማቸው ነው ብሏል። ሚኒስትር መስሪያ ቤቱ በቅርቡ ባካሄደው ዳሰሳ በዩክሬን ውስጥ በቅርብ ርቀት የሚደረጉ ውጊያዎች እየጨመሩ መሄዳቸውን አንዳንድ መረጃዎች ያሳያሉ ብሏል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በዕለታዊ መግለጫቸው ከተለያዩ አካላት ጋር ስብሰባዎችንና ድርድሮችን እያካሄዱ መሆናቸውን ገልጸው ዋናው ትኩረታቸው ደግሞ ሩሲያን ከድርጊቶቿ ተጠያቂ ማድረግ መሆኑን አስታውቀዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ።
በድጋሚ ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን።
የእሁድ የካቲት 26 2015 ዓ.ም የራዲዮ መጽሔት ዝግጅታችን አሁን ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታየና
አሉላ ከበደ ነን። አሁን በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። Thank you.
ያውም አድዋን። ምን ነው አድዋን ያህል ታቦት ነፃነትን ያህል ጽዋ? ምን ነው አጣ አንጋሽ ደጋሽ የጀግና አባቱን ድል ወራሽ? ምን ነው
ምን ነው ጭራ ለቀው ዳዋዋጠው ደብሩ ፎካሪን አፈቀፈፋው ሸላይ ጠፋ ባገሩ? ምን ነው ምን ነው በደም በነፍስ የተጻፈ ገድል የጥቁር ህዝቦች ነፃነት ሁሉ አድዋን ያህል ድል? ምን ነው
ምን ነው እኛ ጭነቱ እንዳልተራገፈለት ገባጣው እንደሚያኝከው ገኛ አድዋ ጌቱ ቀሎ ሸክሙ ከበደን ረፍት ነስቶ አኘከን? እንደመጥበት ልቦና እንናገርበትን ልሳን እንከበርበትን ግርማ እንከብድበት ሚዛን? ምን ነው ያውም አድዋን
በጎሰኝነት ሽካል በየጎጡ ጋር ታስረን አድዋ ማለት ከበደን ኢትዮጵያ ማለት ሸከከን ባንባረክ ልንባርከው ቅርጫ እናረጋው አማረን?
ምንስ ድንቁርና ቢጎራበተን ጎሰኝነት ቢያባትተን ያላደለው ትግል ይወርሳል እንዴት ድል መውረስ አጣተን? ያውም አድዋን ከሀገር ከሰንደቅ ከነጻነትም በላይ የሰው መሆንን ማተብ የሳቬጅ ተረት ተረትን ስራይ የአፍሪካን የነጻነት አዋይ እንዴት?
ረ ወገኔ ውሉን ስቷል አድዋ ተራራ መስሎታል ሸንሽኖ ሊከፋፈለው ኮረብታ ሊያደርገው አምሮታል። አድዋ ያንድ ቀን ውሎ አድዋ ተራራ መስሎታል።
መንፈስ እኮ ነው አድዋ ፈለግ ለመንገዳችን ለታሪካችን ልሳን ዙፋን የነጻነታችን የአብሮነታችን ቁርባን የጋራ ትግል ፍሬ የኢትዮጵያዊነት መልህቅ የደገፈን እንዳንወድቅ ያጸናን እንዳንዋዥቅ እንዳንፈርስ ያጠነከረን እንዳንጎድል ወቅሮ የሰፈረን? ምን ነው ዘመን አወረን?
አድዋ እንደሁ መንፈስ ነው እንኳን ጎጥ ሀገር ያልሻለው ጽናት አህጉር የጠበበው አይገድቡት ይፈሳል አያቅቡት ይዳረሳል። ታዲያ ምን ነው ምንስ ድንቁርና ቢጎራበተን ጎሰኝነት ቢያባትተን እንዴት ድል መውረስ ያቅተን? ያውም አድዋን። የአዲስ አበባ ዩኒቨርሲቲው መምህር ዶክተር በድሉ አቅጅራ ምን ነው ያውም አድዋን በሚል በቋጠሯትና ለሳምንቷ ምርጥ ባደረግናት ግጥም ዝግጅታችንን ጀምረናል። ዶክተር በድሉን ለግሩም ግጥማቸው እናመሰግናለን። አድማጮች አሁን የመክፈቻውን ስልት እናስከትል።
Bakıver, 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 bak የወዳደቁት።
የዘንድሮ የአድዋ ድል አከባበር በብዙ መንገዶች ካለፉት ዓመታት እጅጉ የተለየ ነው ለማለት ይቻላል።
በአዲስ አበባ በአንድ ቤተ ክርስቲያን ቅጥር ግቢ ዘልቆ በምዕመናን ላይ ከተፈጸመው ጥቃትና አንድ የተቃዋሚ አባል እስከተገደሉበት ሌላ ድንገት ድረስ ውዝግብ ያልተለየው አከባበር በታሪክ ተመዝግቧል።
ከሀገር ውጭም በተለያዩ አካባቢዎች ከተከናወኑ ስነ ስርዓቶች ቀደም ያለው የለንደኑ ደማቅ አከባበር የሚጠቀስ ነው።
ባለፈው ሐሙስ የካቲት 23 2015 ዓ.ም ከዋሽንግተን ዲሲ ወጣ ብሎ ከሚገኝ ስፍራ በተከበረው ስነ ስርዓት ከኢትዮጵያውያኑ በተጨማሪ አድዋ ለጥቁር ህዝቦች በሙሉ ነጻነት አነቃቂ ሚና መጫወቱን ከሚያምኑት የካሪቢያን ሀገሮች ተወላጆችም ተገኝተዋል።
ኢትዮጵያ በአድዋ ጦርነት ያስመዘገበችው ድልና የአፍሪካ ዝርያ ያላቸውን በሙሉ ባለም አቀፍ ደረጃ የሚያስተሳስር የወንድማማችነት ህብረት ፓን አፍሪካኒዝም አስተሳሰብ መጸነስ በሚል ርዕስ ያሰፈሩትን ጽሑፍ በንባብ ያሰሙት ገብርኤል ጄ ክርስቲያን አንዱ ናቸው። አሉላ በዝግጅቱ ላይ ተገኝተህ ነበርና ገብርኤል ጄ ክርስቲያን ከተናገሩት የምታስታውሰውን እንደው ጠቀስ ብታደርግልን።
ቆንጅታ አመሰግናለሁ። ትክክል ነሽ። እኚህ ሰው እንደርሳቸው ሁሉ በዝግጅቱ የታደሙ የተለያዩ የካሪቢያን አገሮች ጃማይካ፣ ትሪኒዳድ ተወላጆች የሆኑ ሰዎችን በማስተዋወቅ ነበር የጀመሩት። እሳቸው በጽሑፋቸው በርዕስነት የመረጡት ቀደም ብለሽ አንቺ ያስተዋወቅሽው ኢትዮጵያ በአድዋ ጦርነት ወቅት ያስመዘገበችው ድልና የአፍሪቃ ዝርያ ያላቸውን በሙሉ በዓለም አቀፍ ደረጃ የሚያስተሳስር እሳቸው የወንድማማችነት ህብረት ነው ያሉት ፓን አፍሪካኒዝም የሚለውን አስተሳሰብ ለመጸነሱ ምክንያት መሆኑን ያስረዱበት ግሩም ጽሑፍ ነበር ያቀረቡት። በንባብ ለአድማጩ ካሰሙት ውስጥ የተባበረው የኢትዮጵያ ኃይል ይላሉ፣ አሁን በኢትዮጵያ የሚታዩትን ግጭቶችና ከማንነት ጋር ተያይዘው የሚደርሱ ጥቃቶች በተረዳ ሰው አንደበት ኢትዮጵያውያን አንድ ባይሆኑ ኖሮ ያ ጦርነት የኢትዮጵያ ድል ይሆን ነበር ወይ ሲሉ ይጠይቃሉ። የተለያዩ ብሔረሰብ አባላትንም በስም እየጠቀሱ አማራው ባይኖር፣ ኦሮሞ ባይኖር፣ ትግሬው ባይኖር እያሉ ነው እንደሚባለው የአፍ ብቻ ሳይሆን በተለየ ፍቅር በተለየ ሁኔታ ለጥቁር ህዝቦች በሙሉ ነጻነት ምክንያታዊ የሆነ ጠቀሜታውን ያነሱበትን የተባበረው የኢትዮጵያ ጦር ይላሉ። የተባበረውን የኢትዮጵያ ጦር ንጉስ ሚኒሊክ እና እቴጌ ጣይቱ ከራስ መኮንን ጋር ሆነው ለአድዋ ድል አበቁ። ጣይቱ የኢትዮጵያ ንግስት ከ1889 እስከ 1913 ዓመተ ምህረቱ የአውሮፓውያን ነው። የወታደራዊ ስትራቴጂ ጠንሳሽም ነበሩ በአድዋው ጦርነት ወቅት ብለው እሳቸው ያፈለቁት ሐሳብ የጦርነቱ ስልት ኢትዮጵያን ከቅኝ ተገዥነት ላዳናት ድል የነበረውን አስተዋጽኦ ያነሳሉ። ከንጉስ ሚኒሊክ ጎን ሆነውም የራሳቸው ተከታዮች እንደነበሯቸው ይተርካሉ። ሰፊ ነገር ነው ያነሱት ቆንጅት። ታዳሚው በልዩ ስሜት ከተከታተላቸው ንግግሮች ውስጥ አንዱ ነው እኚህ ሰው ያቀረቡት ንግግር። አሁን ያለው ምስቅልቅል ሁኔታ ያሳሰባቸውም ይመስላሉ። ዓለም በተለየ ስሜት የሚቀበለውን የአድዋ ድል እንዴት ኢትዮጵያውያን የራሳቸው የሆነውን መቀበል ያቅታቸዋል የሚል ጥያቄ ስነዝሩና ነው ሰውን በጣም በተለየ ስሜት ሊዋጥ ያደረጉት። ከሞላ ጎደል ይህን ይመስላል ቆንጅት።
ሁላ በጣም እናመሰግናለን። ሌላው ከአድዋው ጦርነት በፊት በነበሩት 8 ዓመታት የሆነውንና የአድዋ ጦርነት የተካሄደበትን አውድ እንዲሁም ድህረ አድዋ ኢትዮጵያ በዲፕሎማሲው ጎራ ያስመዘገበችውን ድል ጨምሮ ታሪኩን መለስ ብሎ የሚፈትሽ ጽሑፍ ያቀረቡት የዋሽንግተን ዲሲ አቅራቢያ ነዋሪው ዶክተር ሞገስ ገብረ ማርያም ነበሩ።
የዋሽንግተኑን ዝክረ አድዋ ስነ ስርዓት ያዘጋጀው የጣይቱ የትምህርትና የባህል ማዕከል ዲሬክተሯን ሁለ ገቧን ከያኒ ዓለም ፀሐይ ወዳጆንና ቀደም ብለን በጠቀስነው ጽሑፋቸው ያቀረቡትን እንዲያስረዱን ዶክተር ሞገስ ገብረ ማርያምን ጋብዘን አወያይተናል። ወደ ምልልሳችን እንውሰዳችሁ። እንግዶቼ በቅድሚያ ለጊዜያቸው አመሰግናለሁ። ዓለም ፀሐይ ወዳጆ፣ ዶክተር ሞገስ ገብረ ማርያም በዓለም ዙሪያ ኢትዮጵያውያን በስተው በሚገኙባቸው አካባቢዎች መሰንበቻውን በመከበር ላይ ያለው 127ኛውን የአድዋ ድል በዓል መታሰቢያ ስነስርዓት ተንተርሶ ባለፈው ሐሙስ የካቲት 23 2015 ዓ.ም ጣይቱ የትምህርትና የባህል ማዕከል ዝክረ አድዋ 127ኛው ዓመት በዓል በሚል ርዕስ ግጅት አሰናድቶ ነበር። ለዚህም ውይይታችን መነሻ የሆነን ይኸው ነው። ዓለም ካንቺ ብንጀምር ከዚህ ቀደም ከሚከበርበት ለየት ባለ መልኩ የተከበረ ይመስለኛል። በዚህ ሰዓት ይህን ውይይት ለሚከታተሉ ነገር ግን በመድረኩ ላልነበሩ ሰዎች እንዴት ነው በዚህ መልኩ ለማክበር የወጠናችሁት? ምንድን ነበር የተካተተበት ባጭሩ?
እሺ፣ በቅድሚያ በጣም አመሰግናለሁ እዚህ አብሮኝም ተሳታፊ የሆነው ዶክተር ሞገስም እንዳየኸው በዚህ በጣይቱ የባህል ኔትወርክ ማዕከል ላይ ከተገኙት እንግዶች አንዱና ዋነኛው ወረቀት አቅራቢም እሱ ነበርና እሱንም እንደዚሁ አመስግኝ ልጀምር። እንግዲህ በአለፉት ረጅም ዓመታት ውስጥ ጣይቱ የባህልና የትምህርት ማዕከል እዚህ በስደት ለሚገኙ ኢትዮጵያውያን ይህንን አይነት በዓላትና ዝክራድዋን ሲያደርግ ድርጅቱን ራሱ በትጌ ጣይቱ ከመሰየም ጀምሮ በጣም አስጊ ነው አስፈሪ ነው እየተባለ በሚፈራበት ዘመን ጀምሮ የቋንቋን፣ ባህልን፣ ታሪክን እንዲህ ለትውልድ በመቅረጽና በመስጠት ሲሰራ የቆየ ድርጅት ነው። በዚህ አመት ትንሽ ለየት የሚያደርገው ዓለም አቀፍ ኮሚቴ ተቋቁሞ በዚህ ዓለም አቀፍ ኮሚቴ ውስጥ እንግዲህ ከካናዳም፣ ከእንግሊዝ ሀገርም፣ ከኖርዌይም፣ እኛም ከአሜሪካን ተለያዩ የአውሮፓ ሀገሮችን አካቶ አንዳንድ የአፍሪካ ሀገሮች ኢትዮጵያም እንዴት ይከበራል በሚል የተለያዩ ከተማ የአድዋ አዘጋጅ ኮሚቴ አባላትን አንድ በማድረግ በምን መልክ መረዳዳት እንችላለን፣ በምን መልክ ነው የምናቀርበው፣ በየከተማችን ምን እንሰራለን በሚል የጋራ የሆነ ስራ አድርገን የጥሪ ወረቀታችን ሳይቀር ተመሳሳይ በሆነ መልኩ ቦታ ስፋ ከመቀያየር በስተቀር አንድ የሆነ ቅርጽ እንዲይዝ የጋራ አርማ እንዲኖረን በማድረግ አዘጋጀ ነው። ስለዚህ በዚህ አመት አንድ ዓለም አቀፋዊ መልኩ ያዙ ከፍ አድርጎታል። ይህንን የሚያደርግንበት ምክንያት እንደሚታወቀው ውጭ ተወልደው የሚያድጉ ህጻናቶች ደግሞ በጣም እየበዙ ነው። ለትውልዶች በያሉበት እንዴት ማስተላለፍ ይቻላል በሚል ከዛም ሌላ በዓለም ላይ ትልቅ ተጽዕኖ ፈጣሪ የሆነ በዓል ነው አድዋ። የአንድ የኢትዮጵያ ብቻ ሳይሆን ለአፍሪካውም፣ ለጥቁሩም፣ እዚህ ላለውም ሰባችንም ላይ እንደሰማኸው እንደ እንግዶቻችን በዚህ በጃማይካም በካረቢያን ሀገርም ላሉት ትልቅ ፋይዳ ስላለው ዓለም አቀፍ የነጻነት ቀን እያለን የምናከብርበትን መንገድ ለመጀመር ያስችለን ዘንድ በዛ መልክ ነው ያደረግነው እና ዝግጅቱን በጣም በደመቀ መልኩ ነበር የተካሄደው።
የካሪቢያን ተወላጆች በመድረኩ ንግግር ያሰሙት ገብርኤል ጄ ክርስቲያን የተባሉት በመግቢያችን ያነሳናቸው በጥብቅና ሙያ የሚተዳደሩት የካሪቢያን ተወላጅ እንግዳችሁ እንዳልሽው ዓለም አቀፋዊ ይዘቱን አርአያነቱን አጉልተው ተናግረዋል። ዶክተር ሞገስ ወደ እርስዎ ነው የምመጣው። ቀደም ብሎ እንደተገለጸው እርሶም የአድዋን ድል ታሪክና ከዚያም ጥቂት ቀደም ብሎ የነበረውን ጊዜ የሚመለከት ጥናታዊ ጽሑፍ አቅርበዋል።
ብዙዎችን ቀልብ የሳበ ሰፊ ዝርዝር የያዘ የጥናት ወረቀት ነው ያቀረቡት። ለዚህ ለሬዲዮ ፕሮግራም እንዲስማማ እንደው በጣም መሰረታዊ የሆኑ ጥያቄዎችን ባነሳለት ከዶጋሊ እስከ አድዋ በሚል መውሰድ እንችላለን። ከቀደመው የዶጋሊ ጦርነት እጅግ ከባድ የሚሰኙ ሁኔታዎች በኢትዮጵያ ምድር ላይ የተከሰቱበት ታላቁ ረሃብ የሚባለውን ጨምሮ በወረርሽኝ መልክ የተነሱ በሽታዎች እጅግ ከባድ በሆነ ሁኔታ ውስጥ ያለፈችን ሀገር የሚያሳይ ስዕል ነው የሰጡን። ጦርነቱም ሲጀመር በዚያው አስቸጋሪ ሁኔታ ውስጥ ጦርነት እንደተገባ ነበረ የሚያስረዳው ጽሑፎና፣ እስኪ ዋናውን ነገር እንመልከት። የዶጋሊው ጦርነት በምን ተቀሰቀሰ? ራስ አሉላ እንደምን ለውጊያው ተነሳሱ? የጣሊያንን ጦርስ እንዴት ለማሸነፍ ቻሉ?
አጼ ዮሐንስ በናፒየር መሳሪያና በአሰልጣኙ በካርካብ አማካኝነት ስልጣን ስለያዙ አጼ ዮሐንስ የእንግሊዝ ወዳጅነት እጅግ ይወዱ ነበር። እንግሊዝ ግን አጼ ዮሐንስ የእንግሊዝ የልብ ወዳጅ መሆናቸው እያወቀ አጼ ዮሐንስን ተራ በተራ ከግብፅ፣ ከሱዳን ደርቡሽና ከጣሊያን ጋር አጋጭቶ የህይወታቸው መጥፊያ ቀየሰላቸው። የመጨረሻው ጠላታቸው በ1884 ዓ.ም ግብፅ ትታ የሄደችውን ምጽዋን አጼ ዮሐንስ ሊይዙ ሲሉ ፈረንሳይ ቀድማ እንዳትይዝ ብለው እንግሊዞች ምጽዋን አጼ ዮሐንስ አይናቸው እያየ ለጣሊያን ሰጡባቸው እና የጸቡ መጀመሪያ ሆነ። አጼ ዮሐንስ እንግሊዝ ላለማስቀየም እጅግ ለዘብተኛ የሆነ የተማጽኖ ዲፕሎማሲ ቢያካሂዱም 3 ዓመት ሙሉ ፍሬ ሳላገኘ፣ ጣሊያኖች ደግሞ ደጋ ደጋውን በአማሴ ምድር መስፋፋት ሲጀምሩ ይህን ያልወደዱ ራስ አሉላ ትዕግስታቸው አልቆ ምጽዋ አጠገብ የሚገኘውን የሰሐጤን ምሽግ አጠቁ። አለኖች በደም ተመቻቸው ምሽጋቸው ስለነበሩ በመድፍና በጠመንጃ የራስ አሉላ ወታደሮች በብዛት ስለጨረሱ ራስ አሉላ ለማፈግፈግ ተገደዱ። አላኖች መሳሪያ ስላለቀባቸው ከአስመራ መሳሪያና ወታደር ዳታን ይመጣላቸው በተማጽኑ መሰረት ኮሎኔል ዲክ ሶፈር የሚባለው ኢጣሊያዊ 500 ጣሊያን ወታደሮችና ብዙ አስካሪዎች ይዞ ከአስመራ ወደ ሳጢ ሲገሰግስ ራስ አሉላ ዶጋሊ ሜዳ ላይ አገኙና 7000 ወታደር ይዘው ጦርነት ገጠሙትና 450 ጣሊያኖችን በሞላ ጨረሷቸው። ይህ የዶጋሊ ጦርነት ይባላል።
መልካም። የዶጋሊ ጦርነት ያስከተላቸው በዚሁ ጽሑፎ የተመለከቱትን መለስ ብለን እናያለን። ዓለም ፀሐይ ወደ አንቺ ልመለስና ዝግጅቱን በተመለከተ ቅድም ተቀሳ አድርገሻል። ዓለም አቀፋዊ ፋይዳ ይልቁንም ደግሞ ለጥቁር ህዝቦች በሙሉ ባሉበት በተምሳሌትነቱ አንድን የነጭ ወራሪ ኃይል ያሸነፈ ጥቁር ህዝብ ለነጻነት ሁሉ በመሳሌ ተደርጎ በአፍሪካ ውስጥ ለተለያዩ ሀገሮች የነጻነት ትግል መነሳሳት ትርጉም ነበረው ዋጋ ነበረው የሚለውን አስተሳሰብ ያንጸባረቁ ናቸው። ቀደም ብዬ ስማቸውን የጠቀስኳቸው ፋክራቢ በዝግጅቱም ላይ የተገኙ ሌሎች የካሪቢያን ሰዎች ነበሩ እሳቸው ሲያስተዋውቋቸው የተመለከቱት። እስኪ ንገሪን እንዴት ነው ይሄን የአድዋን ዓለም አቀፋዊ ፋይዳ ከፍ ለማድረግ የሞከራችሁ ያላችሁት?
ዛም መድረካችን ላይ እንዳቀረብ ነው በብዙም ማህበራዊ ድረገጽ ላይ ለመላክ ሞክረናል። የመጀመሪያ ተግባር ያደረግነው የቦርድ አባሎቻችን ከኛም ካውንቲ ጭምር ጥያቄ በመጠየቅ ይህንን ማርች የአድዋ የድል ወር የሚል ፕሮክላሜሽኑን ለጣይቱ ማከል እንዲልኩ ወሩንም የአድዋ የድል ወር ብሎ በማሰየም ነበር ያደረግነው። ቀጥለን ደግሞ በእለቱ የሚናገሩ በተለየ ዚህ የታዋቂው ታጋይ የማርከስ ጋርቬ ልጅ እንዲገኝ ዶክተር ጁሊየስ ጋርቬን የዶክተር ሳሙኤል ክርስቲያንን እና ሚስተር ገብርኤልን መጋበዝ ነበር የፈለግነው። ዓለም አቀፍ መልኩን ለማሳየትና አድዋ ለጥቆች ምን ፈየደ የሚለውን ነው። ይሄ እንግዲህ አንደኛ እንዳልኩት ለኛ ወጣቶች ብዙዎቹ አቁትም ከኢትዮጵያም በላይ መሆኑን ማሳወቅ አለብን። ሁለተኛ በዓለም አቀፍ ደረጃ ለሌሎች ዜጎች ምን ያህል ጥቆችን በመወከል አንዲት ኢትዮጵያ የምትባል አፍሪካ ውስጥ ያለች ሀገር አንገቱን አቅምቶ እንዲሄድና በነጻነቱ እንዲያምን አድርጎ ለሌላ ነጻነት እንዴት እንደነሳሳ ነው እንግዲህ ሚስተር ገብርኤልም ሲያቀርብ የነበረው በመሽቱ በጣም ደስ የሚል ነው። እሱም ያቀረበው ጽሑፍ ለሌሎቻችን ብርታት ለሌሎቻችን ጉልበት ነው የሆነው። በቅኝ ግዛት ውስጥ ለነበረው ጥቁር ሁሉ በልበ ሙሉነት ያንን ሀገር እንዲታገልና ለቀጣይ የጥቁሮች እንቅስቃሴ ብርሃን የሆነ ድል ነው የሚለውን ነገር ለማስጨበጥ ስለፈለግን እሱ ላይ ነው የሰራ ነው። ከዚህ ሌላ በራሳችን በኩል ደግሞ ምንድን ነው አሁን የማይዘነጉ ነገሮች በአጭር ሰዓት ልናቀርብ የምንችላቸው በሚል የጣይቱ ቦርድ አባላት የጣይቱ የሙያ ልጆቼ ተሰብስበን የወሰንበት ነገር ቢኖር ምንድን ነው ከአዋጁ ጀምሮ እንደ ነጻድቅ ያሉትን አዝማሪዎች የሚወክል የቤተ ክህነቱንና ታቦቱ አብሮ መዝሙርን የሚወክል መሪ የነበሩትን አዝማቾች ባህሪ ትልልቆቹን እንደጃ መስገበየውን ባልቻን እንንግስ ተክለሃይማኖትን ሌሎቹን የሚወክል ባህሪ ከዛ ደግሞ ስማቸው ያልተጠቀሰ የንጉሳቸውን መሪ ቃል ብቻ ተከትለው የሄዱ ሀገር ያዳኑ ያተረፉ አርበኞችንም የሚመለከት ሐሪያት በማበጀት እንዲታው ሳይቀር ፉከራው ሳይቀር ነጋሪቱ ሳይቀር እንዲታየ ነበር የፈለግነው። አሳይተናል ያድዋን ዘመቻ በጠቅላላው እንዴት እንደሄዱ። ከዛም ደግሞ ሀገር ሰላም ስትሆን የንጉስ ግብር የሚለውን ባህል ለማሳየት ባህሉን በጠበቀ ለሰውን እንደያዙ ብርሌያቸው እንደገባ ሴቶች ዛዝርቱም መኳንንቶቹ እንደተቀመጡ የሚደረገውን የእራት ግብርም እሷንም ለማሳየት ነው የሞከርነው። በጥበብ ከተቀስቀቸው ሙጪ ከሳኑዚስ የደራሲ አለማየሁ ሞገስ ልጅ ዶክተር አለም ገና መጥቶ ነበር። ዶክተር ይርጋ ገላው ከአውስትራሊያ አድዋን የሚመለከት ግጥም ልኮልናል። ዶክተር አብነት በዛ ረዴት የመሰለ ወጣት ሐኪም ነው። ብዙ የጤና ሐኪሞች ታድለናል እኛ እዚህ መልካ ነገር እንደ ዶክተር ገበየ እንደ ዶክተር ሞገስ ገጣሚያን ስለ ቋንቋና ስለ ስነ ጽሑፍ ትኩረት ያላቸው ሰው እነሱንና ወጣት ደግሞ በጣይቱ ራሱ የፈለቁትን እንደነ እስራኤል እንደነ ኤልሻዳይ ያሉትን ደግሞ ለወጣቱ በራሳቸው ቋንቋ ግጥሞቻቸውን እንዲያነቡ በማድረግ ነሶስና ነሰላም እነዚህን የመሳሰሉ ሰዎች እንዲቀርቡ በማድረግ ነው። ሌላው በዚህ አመት የታደልነው ነገር ተዋናይ ቴድሮስ ተስፋዬ በአጋጣሚ በሌላ ጉዳይም ቢሆን እዚህ በመገኘቱ በመሃላችን የምኒልክን ገጸ ባህሪ ወክሎ አብሮን እንዲሰራ አድርገ ነው። ማሳተፋችንም ሌላ ጉልበት ሆኖላል። ከሱ ጋር ያው ታዋቂው መለስ ወልዱም አብሮ ተሳትፏል። እነዚህን አካተን ነው እንግዲህ ኪነ ጥበቡን ያደመቀልን ብለን የምናስበው። በዚህ አጋጣሚ እንግዲህ ለሁሉም አብረውኝ ለሚደክሙ ባለሙያዎችም ይቦርድ አባላትም ኮሚቴ አባላትም እንደው ከፍተኛ ምስጋናዬን ማቅረብ ፈልጋለሁ።
መልካም እንግዲህ ዓለም ከዝግጅቱ አጠቃላይ ሁኔታ ጋር የተያያዘ ጥያቄዎችን ሁሉ መልሰሻል። ወደ ታሪካዊ ይዘት እንመለስና ዶክተር ሞገስ ቀደም ብለው ከዶጋሊው ጦርነት መቀስቀስ ጋር የነበሩት ሁኔታዎች አንስተዋል። ራስ አሉላ የጣሊያንን ጦር በመጨረሻው ዶጋሊ ላይ ድል ነስተዋል። ከዚያ በኋላ ግን ምን ተከሰተ? በጽንፎ እንዳቀረቡት የሚቀጥሉትን ሁኔታዎች ቀላል አላደረገም። ጣሊያን ቂም እንድትአረግዝ ምክንያት ይሆነ ይመስላል። እስኪ ያጫውቱን።
እሺ አጥም ዋና ቁም ነገሩ እዚህ ላይ ነው። ምክንያቱ ፈረንጆች እስከዛ ጊዜ ድረስ አውሮፓውያን ነጭ ዘር ከሁሉም ዘር የበለጠ የተሻለ በማንም ዘር የማይሸነፍ በተለይ በጥቁር ዘር የማይሸነፍ የማይበገር ዘር ብሎ ያምኑ ነበር። በዚህም ዓለምን የማሰልጠን ኃላፊነት አለበት ዋይት ማንስ በርድን ብለው በ1884 እንደ ፈረንጆቹ በርሊን ላይ ተሰብስበው ለበርሊን ኮንፈረንስ ስክራምብል ፎር አፍሪካ አውሮፓውያን እርስ በርሳቸው ሳይጣሉ አፍሪካ እንዲቀራመቱና ኮታ አንኮት እንዲያሰለጥኑ ተፈራረሙ። ለሁሉም ነገር በለስ ቀንቷቸው አንዱን ባንዱ እያማቱ ዲቫይድ ኤንድ ሩል በሚለው ኮንሴፕት ትንሽ ዋጋ ከፍለው አፍሪካን ለመቀራመት ለመያዝ በቅቶ ነበረ። ነገር ግን በዶጋሊ ጦርነት ለመጀመሪያ ጊዜ ይሄን ያህል ነጭ ወታደር 450 ጣሊያኖች በጥቁር ኢትዮጵያውያን መገደል በአውሮፓ ጎራ ውስጥ ታላቅ ድንጋጤ ሽብርና ፍርሃት ፈጠረ። ስለዚህ ጣሊያኖች ድምጻቸውን አጥፍተው ጥርሳቸውን ነክሰው በበርሊን ኮንፈረንስ መሰረት ከእንግሊዝ ጋር መክረው ከእንግሊዝ ቅኝ ግዛት ከህንድ አገር ቦምቤ መርከብ ልከው ያቺ መርከብ ወደ ምጽዋ ተመልሳ ከውስጧ ሁለት ላሞች ወጡና ሐማሴን ምድር ተለቀቁ። በ1880 ዓ.ም እነዚህ ሁለት ላሞች ሪንደርፔስት ቫይረስ ወይም የደስታ በሽታ በሚባል ቫይረስ የተለከፉ ነበሩ። ሪንደርፔስት ቫይረስ ማለት የቀንድ ከብት ኮሮና፣ የቀንድ ከብት ኮቪድ ማለት ነው። በትንፋሽ፣ በፈሳሽ፣ በንክኪ፣ በምግብ ከቀንድ ከብት ወደ ቀንድ ከብት እየተላለፈ ከብቱም በቶሎ የሚገድል በሽታ ማለት ነው። ይህ በሽታ በአንድ ጊዜ የኢትዮጵያን ከብት ሞላ ጨረሰ። ከሁሉ ጸሐፊዎች በጊዜ የነበሩት አለቃ ለማ በደንብ ሲያስቀምጡት እንዲህ ይላሉ። በ1880 ዓ.ም በግንቦት ወር የሐማሴን ከብት አለቀ። በሰኔ ወር የትግራይን ከብት ጨረሰ። በሐምሌ ወር የበጌ ምድርን፣ በነሐሴ ላስታና ወሎን፣ በመስከረም የጎዣም ከብት በሙሉ አለቀ። በህዳር ወር ሸዋ ገብቶ የሸዋ ከብት አንድ ሳይቀር አለቀ ይላሉ። በሀገራችን ያን ጊዜ ከሚገመተው ከ20 ሚሊዮን የቀንድ ከብት ማለት ላም፣ በሬ፣ ፍየል፣ በግ 90% በዚህ በሽታ አለቀ። ይህን ዘመን አባቶቻችን የከብት በሽታ ዘመን ይሉታል። 1880 ዓ.ም።
ዶክተር ሞገስ አሁን እንግዲህ ገለጹልን የራስ አሉላ የጣሊያንን ጦር ድል መንሳታቸው የዶጋሊው ድል በድልነት ብቻ አልተቋጨም። ይልቁንም በኢትዮጵያ ላይ የተነጣጠረ የሚያረገዘ አገሪቱን መጉዳት የሚችል ሁኔታ ተደረገ ነው የሚሉን። ይሄ የደስታ በሽታ የሚባለው እንስሳት የሚፈጀው በሽታ ሆን ተብሎ ተውጠንጥኖ የተደረገ ጉዳይ ነው ነው የሚሉን። እንግዲህ
እኔ ካሁን ካነበብኩት እንደዚህ አይነት በአማርኛ ምለው እጅግ የሰመረለት የዘር ማጥፋት ዘመቻ በኢትዮጵያ ከ1880 እስከ 1884 ነው ምለው።
በእንግሊዝኛው አጠራር ባዮሎጂካል ወርፌር የሚባለውና እርሶ ቀደም ብለው ወደ አማርኛ መልሰው የገለጹት ሆን ተብሎ እንስሳቱን ለመመረዝ የተደረገ በውጤቱም ያን ህዝብና አገር ለመጉዳት የታለመ ድርጊት ነው ነው የሚሉት።
አዎ ከብቱን አጥቶ ረሃብ በኢትዮጵያ ለማምጣት ነው። በእርግጥነት ለመናገር የሚችለው እንግሊዞችና ጣሊያኖች በመንግስት ደረጃ መክረውበት የፈጸሙት የዘር ማጥፋት ዘመቻ ባዮሎጂካል ዎርፌር ኤንድ ጂኖሳይድ ነው።
ዶክተር ሞገስ የሚከተል ጥያቄ ላንሳለሁት። በዚህ አሁን በገለጹት ሁኔታ የኢትዮጵያ መከራ የጀመረ ነው የሚመስለው። እንስሳት ቀድሞ አለቁ እንዳሉት 20 ሚሊዮን የሚደርስ የቀንድ ከብት ያለበት ሀገር 90% እንዳለ ረገፉ። ከባድ ረሃብ ተከተለ። በዓለም ደረጃ የሚታወቅ የተመዘገበ ነው ይሄ በኢትዮጵያውያን ዘንድ ክፉ ቀን በሚል የሚታወቀውና ሚሊዮኖችን ስለጨረሰው ድርቅና ቸነፈር ስላስከተለ ከፍተኛ ወረርሽኝ የተከተለበት ነው። እሱን ደግሞ እስኪ ባጭሩ ያስረዱን በጽሑፉ አቅርበውታል።
እንግዲህ በ1880 ዓ.ም ይህን ያህል ከብት በሀገራችን ከሞተ በኋላ ይህን የሞተውን ከብት የሚቀብር ወይም የሚያቃጥል ሰው ስለጠፋ አገር መሬቱ ሸተተ። የሀገራችን እርሻ በበሬ ስለሚታረስ በሬውም በዚህ በሽታ ስላለቀ እህል ሳትዘራ ረሃብ ገባና የክፉ ቀን ዘመን ተጀመረ። በዚህ በ1880 ዓ.ም ይህን የሞተውን የከብት ሬሳ የሚበላ ዝንብ አገሩ ወረረውና ተስቦ ታይፎይድ፣ ኮሌራ፣ አጣራፊ ትውከትና ተቅማጥ በሽታ ህዝቡን መረፍረፍ ጀመረው። በዚያ ላይ ደግሞ ረሃቡ ተጨመረበት። በ1882 ዓ.ም በሁለተኛው ዓመት ዝናብ ቀረና ድርቅ ሆነ። እህል ቢዘራም አልበቅል አለ። በዚህ ላይ ተስቦ ረሃቡ ህዝቡን መረፍረፍ ቀጠለ። በሶስተኛው ዓመት በ1883 ዓ.ም ፈንጣጣ የሚባል በሽታ ገባና ታዳጊ ህፃናቱን፣ አሮጊቱን፣ ሽማግሌውን ሁሉ መመድመድ ጀመረ። አመቱ ሳያልቅ አባቶቻችን የነፋስ በሽታ የሚሉት ፈረንጆች ኢንፍሉዌንዛ የሚሉት በሽታ ገባና እንደገና ያንን ህዝብ መግደል ጀመረ። በአራተኛው ዓመት በ1884 ዓ.ም እንደው በመርሻና በእንጨት ተቆፍሮ ተዘርቶ በድብቅ የበቀለ እህል እንዳለ ብሎ የአንበጣ መንጋ ያለ የሌለውን አስበልቶ እህል ከነ ምልክቱ በሀገራችን ጠፋ። ምስኪኑ ህዝባችንም በረሃብና በበሽታ አለቀ። በዛን ጊዜ አሁን 120 ሚሊዮን የሆነው በኢትዮጵያ ህዝብ ምናልባት የዛን ጊዜ 8 እና 9 ሚሊዮን ቢሆን፣ ከነዚህ ሪቻርድ ፓንክረስት 35% የኢትዮጵያ ህዝብ በረሃብና በበሽታ አለቀ። ይህ ማለት በቀላሉ 3 ሚሊዮን የኢትዮጵያ ህዝብ በዚህ አለቀ ማለት ነው። እነዚህን 4 ዓመት 1880 እስከ 1884 ድረስ አባቶቻችን የክፉ ቀን ዘመን ይሏቸዋል። አሁንም አለቃለም ለመጥቀስ ፈልጋለሁ፣ ምክንያቱም በጊዜው ነበሩ እሳቸው እንደ ብራተን ጌታ በኋላ የተፈጠሩ ሳሉ የአይን ምስክር ነበሩ። እንግዲህ 4 ዓመቱ እንደዚህ ከዛም በኋላ በ1884 ዓ.ም ከብቶች ከኦጋዴንና ከባሌ የተሰበሰቡ እየተነዱ ገበሬው የታደሉ ስለተባዙ ቀስ በቀስ ማገገም ጀመረ። ነገር ግን ሙሉ በሙሉ መዳን ከ10 ዓመት በላይ ወሰደ።
መልካም ዶክተር ሞገስ ወደ ታሪኩ መገባደጃ እናምራና ከአመታት በኋላ የሆነውን ዋናውን የአድዋን ድል የምንመለከትበትን የመጨረሻውን ጥያቄ ልሰንዝር።
ለአውሮፓውያን የዘመን አቆጣጠር በ1896 በኢትዮጵያን የዘመን አቆጣጠር በ1888 የኢትዮጵያ አርበኛ የወራሪውን የጣሊያን ጦር ድል ነስቶ የአድዋን ድል ተጎናጽፏል። ነገር ግን የቱን ያህል ከባድ እንደሆነ የሚያሳይ ይልቁንም ደግሞ ከቀደመው የመከራ ጊዜ ጋር የተያያዘ የረሃቡ ጊዜ ጨርሶ የተወጣበት ጊዜ አልነበረምና ጦርነቱ ለአጭር ጊዜ እንኳን ቢራዘም በአገሩ ላይ ነክሶ የነበረው ረሃብ የአድዋን ድል ውጤት በቀየረው ነበር የሚል የአንድ ጸሐፊን ማስታወሻ መነሻ አድርገው በጽሑፉ ድምዳሜ ላይ አቅርበዋል። እስኪ ይህንኑ የመጨረሻ እናድርገው። ምን ይሆን ነበር? ምንድን ነበር በዛ ሰዓት የሚመስለው ሁኔታ በታሪክ አንጻር?
በጣም ጥሩ ጥያቄ ነው። ምክንያቱም ብዙ ሰዎች ግራና ቀኙን ሳገናዝቡ ምኒልክ ከአድዋ ጦርነት በኋላ ኤርትራ ገብተው ለምን ይህን አላደረጉም ያን አላደረጉም የሚል ብዙ ትችቶች አሉ። ነገር ግን በጊዜ ነበር ሁኔታ ስንመለከተው ይሄ ቸነፈሩ ባለቀ፣ የክፉ ቀን ባለቀ፣ በአራተኛው ዓመት አድዋ ሲዘመት ረሃብ ከሀገሪቱ በተለይ ከትግራይና ከወሎ አልወጣም ነበረ። የተረፈው ህዝባችንም ገመምተኛ ነበር። አድዋ ከዘመተው 100,000 ወታደር 26% ወታደራችን ገመምተኛ ነበር። አድዋ ደርሶ ለጦር ተሰልፎ ከቆየው 100,000 ወታደር ደግሞ ከባድ የእህል እጥረት ስለነበረበት በየቀኑ 30,000 ወታደር ከአድዋ ጦር ሜዳ ሩቆ በትግራይ መንደር ውስጥ እህል ፍለጋ ይርመሰመስ ነበር። ስለዚህ ከፍተኛ ችግር ነበረበት። ዋይልድ የተባለ አንድ የእንግሊዝ ሳይንስ ጸሐፊ ሲጽፍ ጣሊያኖች ቸኩለው ጦርነቱን በየካቲት 23 ከመጀመር ይልቅ ትንሽ ታግሰው በየካቲት 28 ቢጀምሩት ኖሮ የምኒልክ ወታደር በረሃብ ተፈቶ ተሸንፎ ያገኙት ነበር ብለዋል። ምኒልክ ከአድዋ ጦርነት በኋላ እንደገና ይህን ረሃብተኛ ወታደር ሰብስበው ኤርትራ ሄደው እንደገና ጣሊያን ለመውጋት ጉልበቱም አልነበራቸውም። ቢያደርጉትም ኖሮ ውጤቱ ሽንፈት ነበር። የጦርነት ውጤት በተሰማ ጊዜ ኢጣሊያ ውስጥ ለቅረብሻ ተነስቶ ጠቅላይ ሚኒስትሩ ለክሪስፒን ዛይን አድርገው የጣሊያ ህዝብ ተሰብስቦ ብዙ መርከቦችና ብዙ ሺህ ወታደሮች ይዞ ወደ ምጽዋ እየገሰገሰ ነበርና አጼ ምኒልክ በደከመ ጉልበታቸው በጣሊያን ቢዋጉሮ የአድዋ ድል ይሰረዝ ነበረ። ምኒልክ በጦር ጊዜ ኤክሰለንት ስትራቴጂስት ብቻ ሳይሆኑ በሰላም ጊዜም ቢሆን ብሪሊያንት ዲፕሎማትና ስትራቴጂስት ነበሩ። ስለዚህ ኤርትራ ሄደው ጣሊያንን ለማባረር ያልፈለጉበት ዋናው ምክንያት የጉልበት እጥረት ስለነበራቸው ነው።
አወዛጋቢውን መረብን ለምን አልተሻገሩም ለሚለው በዚያውም ራሱ ጦርነቱን ድል በነሱበት ቦታ እንግዲህ እንደሚባለው ያንሃ የገነነ ከሆነ በአምስት ቀናት ልዩነት ቢዘገይ ኖሮ ጦሩ በረሃብ በተፈታ ነበር፣ ችግር ላይ ወደቀ ነበር ነው። ይሄ በርግጥ የሚስብ ነው። የታሪክ ጸሐፊዎችን መላልሰው ደጋግሞ እንዲያው የሚጋብዝ ይመስለኛል። ሩጥሩ ትልልቅ መጽሐፍት ከኢትዮጵያውያን ውጪ በዚህ ዘመንም እየተጻፉ ነው። በአሜሪካውያን የተጻፈውን የቅርብ ጊዜ መጽሐፍ እናስባለን። ምክንያታዊ የሆነ አሁን ባለንበት የኢትዮጵያ ሁኔታ ደግሞ በተለየ ስሜት እንዲታይ የሚያደርግ ይመስላል። በርግጥ በኢትዮጵያ የተከበረበትን ጨምሮ የሚያነጋግሩ ራሳቸውን የቻሉ ርዕሶች አሉ። ዝክረ አድዋ 127ኛው ዓመት በዓል የካቲት 23 2015 ዓመተ ምህረት በኢትዮጵያን አቆጣጠር ባለፈው ሐሙስ የተከበረውን የዋሽንግተን ዲሲውን በዓል ነው የተመለከትነው። አዘጋጇ ዓለም ፀሐይ ወዳጆ የመድረኩ ተሳታፊዎች ውስጥ ጥናታዊ ጽሑፍ ያቀረቡት ዶክተር ሞገስ ገብረ ማርያም እንግዶች ሁለታችሁንም ለጊዜያችሁ አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም በጣም እናመሰግናለን። አሉላይ
እኔም አመሰግናለሁ። አሉላ በጣም በጣም አመሰግናለሁ። ዓለም ፀሐይ በጣም አመሰግናለሁ።
ተከታዩ ደግሞ ቀደም ብለን በመግቢያችን ያስተዋወቅነው ቃለ ምልልስ ነው።
አሁን በዚህም ቅንብር የንጹህ ውሃ እጥረት የበረታ ምስቅልቅል በሚያስከትልባቸው አካባቢዎች የውሃ አቅርቦት ለማስገኘት በሚያስችል የበጎ አድራጎት ስራ ላይ የተሰማራ የአንድ የኢትዮጵያ አሜሪካውያን ማህበረሰብ የቅርብ ጊዜያት ክንውኖች መልከት እናደርጋለን። Thank you.
አቶ እስክንድር ታምራት የተስፋ ምንጭ ወይም በእንግሊዝኛው stream of hope የሚባለው እዚህ ዩናይትድ ስቴትስ የሚገኝ ኢትዮጵያ የውሃ ችግር ላይ ላሉ ማህበረሰቦች የውሃ አቅርቦት ለማድረስ የሚሰራ በጎ አድራጎት ድርጅት መስራች አባላት መካከል አንዱ ናቸው። አቶ እስክንድር በአሁን ወቅት አዲስ አበባ ነው የሚገኙት። እንደምናመሹ ከመሸነ የደወል ነው ጊዜውን ለዚህ ቃለ መጠይቅ ስለሰጡንም በጣም አድርገን እናመሰግናለን።
እንደምናመሽ ወይዘሮ ኮምፕሊት የነን ድል ስለሰጣችሁኝ በጣም አመሰግናለሁ።
ከዚህ በፊት በሌላ ዝግጅት አነጋግረነውት እናቃለን። ባጭሩ ለራዲዮ መጽሔት አድማጮች እስቲ የተስፋ ምንጭን stream of hope-ን አጥር አድርገው ያስተዋውቁልን እንደመጀመሪያ።
እሺ። እንግዲህ stream of hope ወይም የተስፋ ምንጭ የተባለው ድርጅት የተቋቋመው በ2010 እንደ አውሮፓ አቆጣጠር ነው። አገር ቤት ያለውን ችግር በመመልከት እስቲ እኛ ብለን ተባብረን ለኢትዮጵያኖች እዘራለን። ኢትዮጵያን የሚሆን የውሃ ጉድጓድ በማስቆፈር ቢያንስ 10 ዓመት አንድ ጉድጓድ ብናስቆፍር ህዝባችን እንረዳለን በሚል ተነሳስተን ነው እንግዲህ የደረሰው።
አቶ እስክንድር እንግዲህ ቀደም ብሎ ቆንጅት በወጉ እንዳስተዋወቀችው ብዙዎችን የሚያበረታታ ኢትዮጵያ የውሃ ችግር ስር የሰደደ ነው። በተለያዩ አካባቢዎችም በብዛት ይታያል። ያን መሰረታዊ ችግር ለመቅረፍ ያቀማችሁን እያደረጋችሁ ያላችሁ ሆኑን የተረዳ ነው። የመጨረሻው የቅርብ ጊዜው ፕሮጀክታችሁ ከተካሄደበት አፋር መልስ ነው አዲስ አበባ ላይ ዛሬ ማምሻውን አግኝተነው ምናወራውትና እስኪ ይንገሩን የት አካባቢ ነው አፋር ይህ የመጨረሻው የውሃ ቁፋሮና ህዝብ ውሃ የሚያገኝበት ሁኔታ ያመቻቻችሁበት ስራውስ ምን ይመስል ነበር? በሰውስ በኩል ምን ተስፋ አሳደራችሁ? በሱን እንደርደር።
እሺ። እንግዲህ አፋር አካባቢ ሚሌ በሚታነወረ ህዳ ታይሉና ጋራሮ በሚባል መንደር ነው ጊዜ 3 የውሃ ፕሮጀክቶች የተሰሩት። ከ6 ወር በፊት ነበረ ስራ የተጀመረው። አታጥፈው እንዲያልቅ ተደርጓል። እናሱን ለማየት ነበረ ወደዛ ሄድ ነው። አካባቢው እውነቱን ለመናገር ከከብቶችና ከህዝቡ በስተቀር ከተወሰነ የዘናና ኑሮ የሚኖሩ የአፋር ህዝብ በስተቀር ምንም ነገር የለም። እና እዛ ለመሄድ መንገዱም ከሚሌ 36 ኪሎ ሜትር የሆነ ርቀት አለው። ግን መንገድ የሚባል የእውነት መንገድ የለም። እንዲሁ እየፈለጉና ሌላ ትራክ የተከተሉ ነው ወደዛ የሚሄዱት የሚደረሰው። እና ትንሽ አስቸጋሪ መንገድ ነበር ቦታው። ግን እዛ ስንደርስ ያየነው እና ያገኘነው ሁኔታ በጣም ልብ የሚነካ ነው። አንደኛ የውሃው ምረቃ በሚደረግበት ጊዜ ህዝቡ የተሰማውን ደስታ በጣም በሚገባ አይነት ገልጸዋል። ያላቸውን ፍየል አርደው ወተት፣ የግመል ወተት፣ ዳቦ ተሰርቶ ምን ብሎ ነው የመጣው እና በጣም ደስ የሚል እና በጣም የሚያደንቁት አይነት ነበር።
ግብዣ ተደርጎላቸዋል ማለት ነው።
አዎ፣ ግብዣ ተደርጓል። ግን ከሁሉም የሚገርመው ህዝቡ እንዴት ህይወቱ በከብቶች ላይ የተመሰረተ ነው። ዋናው ህይወት ያለው የከብቶቹ ማብላት፣ ከብቶቹን በየቦታው ግጦሽ መፈለግ፣ ለከብቶቹ ውሃ ፍለጋ ነው እና እኛ ስንመጣ ከምግቡ በፊት የጠበቀን ከብቶቻቸውን ለእኛ ለማሳየት ያደረጉት ትልቅ ጥረት እና ከብቶቹ በብዛት ሆነው መጥተው በምናይበት ጊዜ የተሰማን ስሜት በጣም ደስ የሚል ነበር። እነሱም ደግሞ ከብቶቻቸው እንደኛ በማሳየታቸው በኩራት ነበር ያለን ያሳንፉት እና የተናገሩት ነገሮች ብዙ ልብ የሚለኩ ነበሩ። እንዴት ችግር እንዳለባቸው ውሃ ለማግኘት ምን ያህል እንዲጓዙ እንደነበረ፣ የውሃ መምጣት ደግሞ እዛ ቦታ መኖር አንድ ላይ በመሰባሰብ በብዛት ዘመዳሞችም ናቸው ተሰባስበው ትምህርት ቤት ለማሰራት፣ ክሊኒክ ለማሰራት መንግስትን የሚጠይቁበትን እድል ድርጅቶችን በመጠየቅ በዚህ ያንን ከቦታ የማስፋፋት ተስፋ እንዳላቸው ሲናገሩ በጣም ደስ ይላል።
አቶ እስክንድር እንግዲህ እያወራን ያለነው ቀደም ብሎ እንደገለጹት ስር የሰደደ ችግር ነው። ወዲሁም ደግሞ ለተከታታይ ዓመታት ዝናብ ያልዘነበበት ጊዜ ነው ኢትዮጵያ አብዛኛው በድርቅ የተመቱ አካባቢዎችና ሄዳችሁበት ቦታ ደግሞ ቀድሞውንም ደረቃማ አካባቢ ነው እንደገለጹትና አርብቶ አደሮች ከቦታ ወደ ቦታ ተዘዋውረው ከብቶቻቸውን የሚያረቡበት እንደመሆኑ እንዴት ውሃ ተገኘ? በወትሮም የማይገኝበት ቦታ ስለሆነ ምን አይነት ስራ ነው የሰሩት የሚለው የተለየ ስሜት የሚያሳድር ይመስለኛል።
አዎ፣ በጣም ጥሩ ጥያቄ ነው። ጉድጓዱን እኛ አልቆፈርንም። ጉድጓድ የተቆፈረው ከነሱ ካሉበት የአፋር ህብረተሰብ ያለበት ቦታ ከአራት ኪሎ ሜትር እስከ 10 እና 12 ኪሎ ሜትር ድረስ ይሄዳሉ። እዛ ቦታ ከዚህ በፊት ቆይቶ በጉድጓድ ተቆፍራለ በሶላር እያወጡ ፐምፕ አድርገው እዛው አጠገቡ ላለው ህዝብ ያቀርባሉ። በተወሰነ ሰው የሚያደረግነው ምንድን ነው? ከዛ ወዲያ ብዙ መንደሮች አሉ ውሃ የማያገኙ በእግራቸው እንዳልኩት ከአራት ኪሎ ሜትር እስከ 12 ኪሎ ሜትር ከዛ በላይ እየመጡ ከብቶቻቸውን እያመጡ የሚያጠጡ ናቸው። እና እኛ ያንን ውሃ ወስደን ትልቅ ሬዘርቮር አስፈርተን ውሃ ማጠራቀሚያ ያው ተራቀመው ውሃ ደግሞ ወደ መንደሮች እየሄደ በግራቪቲ በራሱ ኃይል ማለት ነው ከፍተኛ ቦታ ስላለ እዛ ደግሞ ቦኖ አሰርተናል። የውሃ መከፋፊያ ቧንቧዎች አሰርተን ሶስት ቦታዎች ላይ ያ ተሰርቶ ህዝቡን ይረዳል። ከዛ ደግሞ የከብቶች የሚጠጡት እንደ ገንዳ ይሰራል እና እሱ ተሰርቶ ነው አሁን በህዝቡ የተሰጠው።
የማየት እድል አልነበራችሁም እናንተ ቁፋሮ ሲካሄድ? እናንተ ውሃውን ወደ ሰው ማቅረብ ነው የሰራችሁት ስራ? ቁፋሮ ተካሄዶ ነበር እናንተ ስትሄዱ?
ስንሄድ ዋናው መነሻው ነው የምትለኝ እሱ ከሆነ የቆየ ነው ብዙ ጊዜ በፊት የተሰራ ነው ጉድጓድ። ነገር ግን የሚያደረግነው ይሄንን ማጠራቀሚያውን በመስራት ቧንቧውን ደግሞ በመዘርጋት ነው ትልቁ ስራ የተሰራው።
ይህንን ስራ የተወሰኑ ሰዎች ሂውስተን አካባቢ፣ ኦክላሆማ አካባቢ የሚገኙ ቤተሰቦች፣ ጓደኛሞች፣ የጓደኛሞች ልጆች እንዲሁ ከኪሳችሁ እያወጣችሁ እንደውም ብዙም ማህበረሰቡን አልፋችሁ ሳትጠይቁ በምታጠራቅሙት ገንዘብ ልጆቻችሁ በየሚሰሩበት መስሪያ ቤት እየጠየቁ በሚያገኙት እርዳታ አማካይነት እንደነበረ ባለፈው ገልጸውልናል እና አፋር ላይ ላደረጋችሁት ህዝቡን የሚጠቅም አስተዋጽኦ ምን ያህል ወጪ ጠየቀ? በውጭ የሚገኘው ማህበረሰብ ከተባበረ እንዲህ አይነት እርዳታ ለማድረግ ቀለል እንደሚል የሚገልጽ መረጃ ይሰጡናል በሚል ነው እና እስኪ እሱን ይግለጹልን።
ጥሩ ጥያቄ ነው። በዚህ ላይ ተለየም ትኩረት የሚሰጠው እኛ የምንሰራቸው ፕሮጀክቶች አነስተኛ ናቸው። ለትንንሽ መንደር መኪና የማይገባበት ብዙ የእርዳታ ድርጅቶች የማይደርሱበት የሆኑ ቦታ ነው። ከዛም አልፈን ደግሞ ጉድጓድ መቆፈር ብቻ ሳይሆን ብዙ ቦታ ያለው ችግር ምንድን ነው? ምንጭ አንድ ቦታ ይኖራል፣ ህዝቡ ሌላ ቦታ ይኖራል እና ከ5 ኪሎ ሜትር እስከ 10 ኪሎ ሜትር አንዳንዴ 3 ሰዓት 4 ሰዓት ይፈጅባቸዋል ውሃ ለመቅዳት ብቻ። ይሄ ደግሞ የህፃናቱን የተማሪዎችን ጊዜ ይፈጃል፣ የእናቶችን ወገብ ይሰቃያል እና እነዚህን ነገሮች ለመቅረፍ ነው የምንሰራው። ገቢያችንም ያለን ከህዝቡ ብናገኘው ገቢ አነስተኛ ነው። ነገር ግን አሁን ሰፋ ባለ መንገድ እና ደግሞ በይበልጥ ጉድጓዱም ጥልቀት ያለው ጉድጓድ በመቆፈር በፓወርም ሆነ ወይም በዲዝል የሚሰራ ፓምፕ በማስገባት የመሳሰሉ ተለቅ ያለ ስራዎችን ፕሮጀክቶችን ለመስራት እንፈልጋለን። ወጪው እንደ ቦታውና እንደ ፕሮጀክቱ አይነት በትንሹ ከ6000 ዶላር እስከ 30000 ዶላር የሚያወጡ ናቸው አሁን የምንሰራቸው እና ከህዝቡ የምናገኘው እንግዲህ ይህንን አይነት ወጪ ስላለብን ያንኑ ባተኮረ ነው። ወደፊት ግን እነዚህ ነገሮች ደግሞ በይበልጥ ከህዝቡ እርዳታ እንድናገኝ ህዝቡ በተቻለ በተለይ ዲያስፖራው በተቻለ ቢረዳም ከዚህም የበለጠ ሰፋ ያለ ፕሮግራሞችን ማድረግ እንችላለን ብለን እናምናለን።
አራያነታችሁ ያለ ጥርጥር ለብዙዎችም የሚደርስ ይመስለኛል። ቆንጅት፣ በተለይ አሁን በመጨረሻ ይህን ፕሮጀክት የሰሩበት ቦታ ክፉኛ በድርቅም አሁን በቅርብ ባቆመው ጦርነትም የተጎዳ አካባቢ ነው። አፋር ብዙ ውድመት ከደረሰባቸው የኢትዮጵያ አካባቢዎች አንዱ ነው። ተስፋ እንደማረገው በዚህ ሰዓት የሚከታተሉ አድማጮቻችንም በበኩላቸው ቀደም ብለን እንዳልነው እኔ አንድ ሰው ነኝ፣ የእኛ ሶስት ነን፣ ምንም ማድረግ አንችልም በሚል የችግሩ ሩ ብዛት ተስፋ ሳያስቆርጣቸው አንድ ነገር መርጦ ማድረግ እንደሚችሉ ምሳሌ ሆናችሁ ያሳያችሁ ይመስለኛል። ቆንጅት እና አቶ እስክንድርን በሌላም አጋጣሚ መልሰን እንደምናገኛቸው ተስፋ አደርጋለሁ። አመስግነን እንሰናበት።
ዌብሳይታችን www.streamofhope.org streamofhope.org ይባላል። ይህን ድል ለሰጣችሁኝ ለአቶ አሉላና ለወይዘሮ ቆንጅት
በድርጅታችን ስም ሆኜ በጣም አመስግን ፈልጋለሁ።
እግዚአብሔር ይስጥልን።
እግዚአብሔር ይስጥልን። አመሰግናለሁ።
አድማጮች፣ ከአቶ እስክንድር ታምራት ጋር የነበረን ቆይታ ዘለግ ያለ ነው። ሙሉውን ቃለ ምልልሳችንን በድረ ገጻችንና በማህበራዊ ገጾቻችን ላይ እናኖራለን።
አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው።
ንጉሴ አክሊሉ በምሽቱ ቅንብሩ ዘወትር እንደሚያደርገው የታሪክ ማስታወሻ አገላብጦ
60 አመታት ወደ ኋላ ወደ 1950ዎቹ ይወስደንና
የቀድሞውን የአፍሪካ አንድነት ምስረታ፣ የአፍሪካ ህዝብ መዝሙርና የሙዚቃ ቀማሪዎችን ጨምሮ በጊዜው የተፈጸሙ ጉዳዮችን ያዛመደ አንዳንድ ሁኔታዎችን ያስታውሰናል።
በግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ መንግሥት ላይ ልክ የዛሬ 60 አመት ተካሂዶ የነበረውን መፈንቅለ መንግስት ያከሸፈው የኢትዮጵያ አየር ኃይል የጦር አውሮፕላኖች በአዲስ አበባ ሰማይ ላይ ሲያንዣብቡ ነበር። ከሁለት አመት በኋላ የዛሬ 60 አመት መሆኑ ነው። ከሁለት አመት በኋላ ደግሞ ይህ አፍሪካዊ ህብረ ዝማሬ በአፍሪካውያን የኢትዮጵያ ልጆች ድምጽ አስተጋባ። አፍሪካ አፍሪካ በዓሉ የአፍሪካ አንድነት ድርጅት ነው። መዝሙሩም ስለ አፍሪካ አንድነት፣ ዘማሪያኑም የሀገራችን የአፍሪካ ልጆች ኢትዮጵያውያን ናቸው። ምን ነው ታዲያ የሙዚቃው የባንዱ መሪ የውጭ ሀገር ሰው ሆነ ተባለ? ጥናቱን ንጉሠ ነገሥቱን ጨምሮ የአፍሪካ አንድነት ድርጅት የወቅቱ የአህጉራቱ መሪዎች በተገኙበት አስቀድሞ ከበዓሉ በፊት በብሔራዊ ቲያትር ይሰማ ነበርና ይሄ ጥያቄ ቀረበ። በዚህ ጊዜ ከመምህሩ ደቀ መዝሙሩ የሚሉት ራሳቸው ነርሲስ ናልባንዲያን፣ የ37 ዓመቱ ጎልማሳ ተፈራ አቡነ ወልድ ሊቀ መዘምራን ሆኖ ባንዱን እንዲመራ ተሰየመ። የዚህ ታላቅ ድርጅት 60ኛው ዓመት በሚከበርበት በዚህ ዓመት የሙዚቃው ሰው ተፈራ አቡነ ወልድም ካረፈ 10ኛ ዓመቱ እነሆ ዘንድሮ ሆነ። የሁለቱ ታሪክ መገጣጠም መዝሙሩን ታላቁን የሙዚቃ የኢትዮጵያ ባለውለታ ነርሲስ ናልባንዲያንንና እንዲሁም ደግሞ ተፈራ አቡነ ወልድን በዚህ ዝግጅት ላስታውሳቸው ቻልኩ። የግጥሙ ደራሲ አያሌው ታደሰ ሲሆኑ የዜማው ደራሲ ነርሲስ ናልባንዲያን ናቸው። ነርሲስ የውጭ አገር ዜጋ ተባሉ እንጂ ኢትዮጵያን የሚወዱ የኢትዮጵያ ልጅ ናቸው። የኢትዮጵያ የሙዚቃ ታሪክ ባለ ታሪክ ናቸው። ዛሬም ቤተሰባቸው አዲስ አበባ 4 ኪሎ ብርሃንና ሰላም ፊት ለፊት በሚገኘው መኖሪያ ቤታቸው ውስጥ ይኖራሉ። ነርሲስ ከዚህ በፊት የኢትዮጵያን ሕዝብ መዝሙር ደርሰው የውጭ አገር ዜጋ ነው የደረሰው በሚል መዝሙራቸው እንዲቀር ተደርጓል። የ1966 ዓመተ ምህረት አብዮት ሲፈነዳ ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ የሚለውን የአየር ኃይል ዜማ ደርሰው ተግባር ላይ እንዲውል ያደረጉ ነርሲስ ናልባንዲያን ናቸው። ነርሲስ ናልባንዲያን የነ ምኒልክስ ናቸው፣ የነ ግርማ ነጋሽ፣ የነ መራዊ ስጦት፣ የሌሎችም የሙዚቃ ሰዎች መምህርና አባት ናቸው። በዛሬ ዝግጅቴ ሁሉንም አስታወስኩ። እዚህ ላይ ላብቃ። ዛሬ 15 ቀን እንገናኝ። ደህና ሁኑ።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ያሰናዳነውንም በዚሁ መቋጨታችን ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 25 እና 31 ሜትር ባንዶች
እንዲሁም በኢትዮ ሳት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭት